ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 16 2014 ዓ.ም ዝግጅታችን ጀመረ። ከተለያዩ የትግራይ ከተሞች የተነሱና በአንዳንዶቹ በእግራቸው ተጉዘው ቆቦ መግባታቸው የተናገሩ ነዋሪዎች ችግር ላይ መሆናቸውን ገለጹ።
ድንበር ከፍለና ወደ መከላከያ ያለበት ኬላ ፈልግ ነው የመጣ ነው። ዝናብ እየጣለ ነው የመጣ ነው። ማታ ማታ በኩል አድርገን ነው የመጣ ነው። ጭቃም አለ፣ ከባድ ነው።
የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በበኩሉ ተፈናቃዮች በሚል በክልሉ መንግስት በአማራ ክልል መንግስት የሚጠሩት ተፈናቃዮች ከዚያው ከአማራ ክልል የተለያዩ አካባቢዎች የተፈናቀሉ የትግራይ ተወላጆች ናቸው ብሏል። ይህንን ሁሉንም ወገን ያካተተ ሙሉ ዘገባ ከዜናው በኋላ ይዘን እንመለሳለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምፅ ቅንብር፣ የዌብና የማህበራዊ ድረገጽ ገጾቻችን ፕሮዲውሰር አበባየው ገበያው ናት። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወሌ ነኝ። የባይቶና ፓርቲ ከፍተኛ አመራር አባል አቶ ክብሮም በርሀ በአባ ሳሙኤል ማረቢያ ቤት እንዳሉ ቤተሰቦቻቸው ገለጹ። ሪፖርተራችን ገብረ ሚካኤል ገብረ መድን በዚህ ላይ ዝርዝር አለው።
የአቶ ክብሮም በርሀ ባለቤት ወይዘሮ ትዝታ ባለቤታቸው ከአፋር ክልል አዋሽ ሰባት ወደ አባ ሳሙኤል ማረሚያ ቤት ባለፈው ሳምንት እንደመጡ ለአሜሪካ ድምፅ ተናግረዋል። አቶ ክብሮም በርሀ ፍርድ ቤት ቀርበው እንደነበረና ፖሊስ የ14 ቀን ተጨማሪ ጊዜ ጠይቆ እንደተፈቀደለት ገልጿል።
በ11:15 ሰዓት ላይ አዋሽ ፈንታሌ ፍርድ ቤት አቅርበው ነው ወደዚህ የጊዜ ቀጠሮ አሰጥተውባቸው ወደዚህ ያመጧቸው። የ14 ቀን የጊዜ ቀጠሮ ይሰጠኝ ብሎ እዛ ለ25 ተቀጥረው ነው ወደዚህ የመጡ። ለነሐሴ 25 ማለት ነው የመጡ።
አያያዛቸውን በተመለከተም አሁን ያሉበት የአባ ሳሙኤል ማረሚያ ቤት በፊት ከነበሩበት የተሻለ እንደሆነ አቶ ክብሮም ነግረውኛል ብለዋል። የፌዴራል ፖሊስ አቶ ክብሮም በርሀንና ከእሳቸው ጋር ታስረው የነበሩት 20 ተጠርጣሪዎችን ከአዲስ አበባ ፖሊስ እንዳልተረከበ ባለፈው ሳምንት ነሐሴ 10 ቀን 2014 ዓ.ም ለፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ልዩ ልዩ የፍትሐ ብሔር ችሎት ገልጾ ነበር። የአዲስ አበባ ፖሊስ ፖለቲከኛውን ያስረከበበትን ማስረጃ እንዲያቀርብም ፌዴራል ፖሊስ ችሎቱን ጠይቋል። የአዲስ አበባ ፖሊስ ኃላፊዎች አቶ ክብሮምንና ሌሎቹን ተጠርጣሪዎች ለፌዴራል ፖሊስ አስረክበናል ያሉበትን የሰነድ ማስረጃ ይዘው ለነሐሴ 18 ቀን 2014 ዓ.ም እንዲቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አንጋፋው የኬንያ ተቃዋሚ መሪ ራይላ ኦዲንጋ ከሁለት ሳምንት በፊት የተደረገውን ምርጫ ውጤት ባለመቀበል ዛሬ ጉዳያቸውን ለአገሪቱ ጠቅላይ ፍርድ ቤት አቤት ብለዋል። ይህም የምስራቅ አፍሪካዊቷን አገር ወጥሮ የያዘውን የፖለቲካ ግጭት የበለጠ ያባብሰዋል ሲል ሮይተርስ ከናይሮቢ ዘግቧል። በምርጫው ውጤት ላይ የተመዘገበው የድምፅ ሰጪ መጠንና ድምፅ ሊሰጡ የወጡት ሰዎች መጠን አለመጣጣሙን እንዲሁም የምርጫ ኮሚሽኑ 27 ከሚሆኑ የምርጫ ክልሎች የመጡ ድምፆችን ሕጉ በሚያዘው መሰረት አለመቁጠሩን እና ሌሎችም ችግሮችን በመጥቀስ ፍርድ ቤቱ ውጤቱን ውድቅ እንዲያደርግ ኦዲንጋ ባስገቡት መመልከቻ ጠይቀዋል። የምርጫ ኮሚሽኑ ምክትል ፕሬዝዳንት ሆኖ በማገልገል ላይ ያሉት ዊሊያም ሩቶ ማሸነፋቸውን ባለፈው ሳምንት ቢያሳውቅም አራት የምርጫ ኮሚሽኑ አባላት የምርጫ ቆጠራው ግልጽነት ይጎድለዋል በሚል ውጤቱን ሳያጸድቁ ቀርተዋል። ኮሚሽኑ የኮሚሽኑ ሊቀመንበርና ዊሊያም ሩቶ መልስ ለመስጠት የአራት ቀናት ጊዜ አላቸው። ኦዲንጋ በምርጫ ሲሸነፉ ለአምስተኛ ጊዜ ነው። ከዚህ በፊት የተሸነፉትም ምርጫው በመጭበርበሩ ምክንያት እንደሆነ ክስ ሲያቀርቡ ሰንብተዋል። እነዚህ ባለፉት የነበሩ የምርጫ ጭቅጭቆችም ረብሻን ጭረው እንደ ፈረንጆቹ አቆጣጠር በ2007 1200 ሰዎች ሲገደሉ፣ በ2017 ደግሞ ከ100 በላይ ሰዎች ሕይወታቸውን አጥተዋል። ቤኒ በመትባለው በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በመትገኝ ከተማ አዲስ ኢቦላ በሽታ መከሰቱን የሀገሪቱ ብሔራዊ የባዮሜዲካል ተቋም አስታውቋል። በተካሄደው የዘረመል ጥናት መሰረት አዲስ የታየው በሽታ እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 የተከሰተውና የ2300 ሰዎችን ህይወት ከቀጠፈው ወረርሽኝ ጋር የሚያያዝ እንደሆነ ተቋሙ ማስታወቁን ሮይተርስ ዘግቧል። ኢቦላ በአይን በማዕከላዊ የነርቭ ስርዓትና በሰውነት ፈሳሽ ውስጥ በመደበቅ ከአመታት በኋላ መልሶ ሊያገረሽ እንደሚችል ታውቋል። የዓለም ጤና ድርጅት ቅዳሜ ዕለት እንዳለው የ46 ዓመት ሴት በቤኒ ከተማ ከሞተች በኋላ የጤና ኃላፊዎች ባደረጉት ምርመራ ከኢቦላ ጋር የተያያዘ መሆኑን ደርሰውበታል። ትኩሳት፣ የሰውነት መሳከክና ተቅማጥ የሚያስከትለው ኢቦላ ጥቅጥቅ ያለው የኮንጎ የተፈጥሮ ደን አመቺ መሸሸጊያው እንደሆነ ታውቋል። እንደ አውሮፓውያን አቆጣጠር ከ1976 ጀምሮ ኮንጎ 14 ጊዜ በበሽታው ወረርሽኝ ተመታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። እንደ አውሮፓ አቆጣጠር በ2015 የተደረሰውን የኢራን የኒውክሌር ስምምነት እንደገና እንዲያንሰራራ ስለሚደረገው ጥረት የአሜሪካ፣ እንግሊዝ፣ ፈረንሳይ እና ጀርመን መሪዎች መወያየታቸውን ዋይት ሀውስ ትናንት አስታውቋል። ሮይተርስ የዜና ወኪል እንደዘገበው የመሪዎቹ ውይይት በአብዛኛው በዩክሬን ጉዳይ ላይ ያተኮረ ቢሆንም የኢራን ኒውክሌር ፕሮግራምን፣ ለመካከለኛው ምስራቅ ሀገራት ድጋፍ ማጠናከርንና የኢራንን አፍራሽ ያሏቸውን እንቅስቃሴዎች ማስቆምን በተመለከተ ተነጋግረዋል። ኢራን የኒውክሌር ፕሮግራሟን እንድትገታና በምላሹም የተጣለባት የኢኮኖሚ ማዕቀብ እንዲነሳ የአውሮፓ ሕብረት የመጨረሻ ብሎ በጠራው የቀረበ ሐሳብ ላይ ኢራን ያላትን መልስ እያጤኑ መሆኑን የአውሮፓ ሕብረትና አሜሪካ ባለፈው ሳምንት አስታውቆ ነበር። በዲፕሎማሲ የማይሳካ ከሆነ የኢራንን ኒውክሌር ግስጋሴ ለመግታት ወታደራዊ እርምጃ ወስዳለው እያለች እስራኤል በምትዝትበት ወቅት በቀጠናው ትኩስ የጦርነት ስጋት ይፈጠራል ሲል ሮይተርስ በዘገባው አክሎ ጠቁሟል። ኢራን በኒውክሌር የመፈርጠም ህልም የለኝም ብላ ለረጅም ጊዜ ስታስተባበል ብትቆይም ከእስራኤል ለሚመጣ ማንኛውም ጥቃት ግን የሚደቁስ ምላሽ ይሰጣለው ስትል አስጠንቅቃለች። ኢራን ላይ የተለሳለሰ ስምምነት ነው በሚል የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓን አቆጣጠር በ2018 ከኢራን ኒውክሌር ስምምነት አሜሪካንን አስወጥተው ከበድ ያለ የኢኮኖሚ ማዕቀብ ከጣሉ በኋላ አጋጣሚውን በመጠቀም ኢራን የዩራኒየም የማበልጸግ መጠን ጣራዋን ተላልፋለች። ከሰሜን ኮሪያ በኩል እየጨመረ የመጣውን ዛቻ ለመቋቋም ዩናይትድ ስቴትስ እና ደቡብ ኮሪያ ከፍተኛ የተባለለትን የጋራ ወታደራዊ ልምምድ በማድረግ ላይ ናቸው ሲሉ የደቡብ ኮሪያ ባለሥልጣናት አስታውቀዋል። በደቡብ ኮሪያ ወሳኝ መሠረተ ልማቶች ላይ ሊሰነዘር የሚችል ጥቃትን መከላከልና የመልስ ምት መስጠት የሚቻልበትን ጨምሮ የተለያዩ የመስክ ልምምዶችን ያካተተው ፕሮግራም ለሁለት ሳምንታት ይቆያል ሲል የአሜሪካ ድምፁ ዊሊያም ጋሎ ከሶል ዘግቧል። ሰሜን ኮሪያን ወደ ሰላም ጠረጴዛ እንድትመጣ ለማማለል በሚልና የኮቪድ-19 ወረርሽኝ ባስከተለው ችግር ምክንያት ሁለቱ ሸሪኮች ከእንደ አውሮፓውያን አቆጣጠር 2017 ወዲህ የጋራ ወታደራዊ ልምምዳቸውን አቋርጠው ሰንብተዋል። ደቡብ ኮሪያ ባለፈው ግንቦት የፕሬዝደንትነቱን ስልጣን የተቆጣጠሩት ዩን ሱክ ዩል በርካታ ሚሳኤል ያስወነጨፈችው የሰሜን ባላንጣቸውን ለመገዳደር ወታደራዊ ልምምዱን ለመቀጠል ዝተው ነበር። አሜሪካና ሸሪኳ ደቡብ ኮሪያ ልምምዱ መከላከል ላይ ያተኮረ ነው ቢሉም ሰሜን ኮሪያ የምትመለከተው ግን ወረራ ለመፈጸም እንደሚደረግ ዝግጅት ነው ተብሏል። አጋጣሚውንም ወታደራዊ ጥንቸዋን ለማሳየትና ተጨማሪ ዛቻዎችን ለማሰማት ትጠቀምበታለች ሲል ሪፖርቱ አክሏል። አሜሪካን ድረስ ሊደርስ የሚችለውን አህጉር አቋራጭ ባሊስቲክ ሚሳይል ጨምሮ 30 የሚሆኑ ሚሳይሎችን ሰሜን ኮሪያ በዚህ ዓመት አስወንጭፋለች። በአካባቢው የተተከለውን የአሜሪካና የደቡብ ኮሪያ የሚሳይል መከላከያ ስርዓትን ለመቋቋምም ሰሜን ኮሪያ ተጨማሪ ሙከራዎችን አድርጋለች። በአካባቢው ያለውን ውጥረት ከፍ ሊያደርግ ይችላል የተባለለትን 7ኛውን የኒውክሌር ሙከራ ሰሜን ኮሪያ በማንኛውም ሰዓት ልታደርግ ትችላለች ሲሉ ዩናይትድ ስቴትስ እና የደቡብ ኮሪያ ባለሥልጣናት ይናገራሉ ሲል የአሜሪካ ድምፅ ዊሊያም በዘገባው አካቷል። ሰሜን ኮሪያ ከእንደ አውሮፓውያን አቆጣጠር 2017 ወዲህ የኒውክሌር ሙከራ አድርጋ አታውቅም። ደቡብ ኮሪያ የራሷ የሆነ የኒውክሌር ፕሮግራም የላትም። የኒውክሌር ጃንጥላ ብለው በሚጠሩት ፕሮግራም ከአሜሪካ ከለላ ታገኛለች። አሜሪካ 28,500 ወታደሮቿን በደቡብ ኮሪያ አስፍራለች። በዓለም የሚገኙ የሰብአዊ በጎ አድራጊ ሰራተኞች ሕይወት አድን ተግባራቸውን በሚያከናውኑበት ወቅት ጥበቃና ድጋፍ ያስፈልጋቸዋል ሲሉ የአሜሪካው ፕሬዝደንት ጆ ባይደን ተናግረዋል። አርብ የዋለውን የዓለም የሰብአዊነት ቀን በማስመልከት መግለጫ የሰጡት ባይደን ከ19 ዓመታት በፊት በባግዳድ በተፈጸመ የሽብር ጥቃት ሕይወታቸውን ያጡትን የሰብአዊ ሠራተኞች አስታውሰው በዚህ ቀን እነርሱንና ሌሎች በሺህ የሚቆጠሩ ሕይወታቸውን ያጡ፣ የተጎዱ እና የታገቱ የእርዳታ ሠራተኞችን እናስባለን ብለዋል። ዩናይትድ ስቴትስ በዓለም የሰብአዊ እርዳታ በማድረግ ቀዳሚውን ስፍራ የምትይዝ ቢሆንም ገንዘብ ብቻ በቂ አይደለም ያሉት ፕሬዚዳንቱ በየዓመቱ በመቶ የሚቆጠሩና አብዛኞቹ የአገር ውስጥ ተወላጅ የሆኑ የእርዳታ ሠራተኞች ግድያ፣ እገታ፣ ጉዳትና ስራቸውን መስተጓጎል ሲደርስበት ማየት ተቀባይነት የለውም ብለዋል። በመጨረሻም አድማጮች፣ በኮሶቮ የሚገኙ ዕዳጣን ሰርቢያኖች ደህንነትን የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የማይጠብቅ ከሆነ ሰርቢያ ዜጎቿን ለማዳን የምትገደድ መሆኑን ፕሬዝዳንቷ ትናንት አስተዋውቀዋል ሲል አሶሲየትድ ፕሬስ ዘግቧል። በአውሮፓ ህብረት ሸምጋይነት በዚህ ሳምንት በብራሰልስ ሊደረግ ታስቦ የነበረው የፖለቲካ ድርድር ከከሸፈ በኋላ የሰርቢያ ፕሬዝዳንት አሌክሳንደር ቡቺች በቴሌቪዥን ትናንት ባደረጉት ንግግር ኔቶ ስራውን ይስራ ሲሉ ተደምጠዋል። ካለዛ ፕሬዝዳንቱ እንዳሉት በተገነጠለችው ኮሶቮ የሚገኙ ሰርቢያኖችን ደህንነት ለመጠበቅ ይገደዳሉ። መሄጃ የለንም፣ ቅርቃር ውስጥ ገብተናል። ኔቶ ማድረግ የማይፈልግ ከሆነ ሰዎቻችንን ከስቃይና ዘር ማጥፋት እናድናለን ሲሉ ተደምጠዋል ቮቺች። ሰርቢያና ኮሶቮ 27 ሀገራትን ያቀፈው የአውሮፓ ህብረትን ለመቀላቀል ግንኙነታቸው ማሻሻል አለባቸው የሚለውን ቅድመ ሁኔታ ለማሟላት ህብረቱ ለዓመታት ሲያካሄድ የቆየው ውይይት ውጤታማ ሳይሆን ቀርቷል። ከሸሪኮቿ ቻይናና ሩሲያ ጋር በመሆን ሰርቢያ እንደ አውሮፓን አቆጣጠር በ2008 ነጻነቷን ላወጀችው ኮሶቮ እውቅና አትሰጥም። ሩሲያ አጋሯ ሰርቢያን በሰሜን ኮሶቮ ወታደራዊ እርምጃ እንድትወስድ ሳታበረታታ አትቀርም የሚል ስጋትና ይህም የባልካንን አካባቢ የበለጠ ሊያተራምሰውና ዓለምን በዩክሬን ላይ ካደረገው ትኩረት ሊያናጥበው ይችላል የሚል ፍራቻ እየተስፋፋ መጥቷል ሲል አሶሲየትድ ፕሬስ ዘግቧል። ክብራትና ክብራን ለሰኞው ምሽት ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ 4 ሰዓት እንድትከታተሉ የጋበዝኩ በእኔ በኩል መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 16 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
የልብ ትርታ መረበሽ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን ተራ ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የእሱ መከሰቻ ሊሆን ይችላል።
ጉዳዩ የልብ ምት ፍጥነት መጨመር፣ ፕሮግራሙ ደግሞ ሐኪሙን ይጠይቁ ነው። የሰማችኋቸው ሙያዊ ማብራሪያ የሚሰጡን የልብ ሐኪምና ከፍተኛ አማካሪው ዶክተር ውብሸት አየነው ናቸው። በሁለተኛው አጋማሽ ሙሉን ታዳምጡታላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን ይውሰዳችሁ። ከተለያዩ የትግራይ ከተሞች ወይም አካባቢዎች የተነሱ በዛ ያሉ የህብረተሰብ ክፍሎች ተፈናቅለው ወደ ሰሜን ወሎ ቆቦ እየመጡ መሆናቸው ተገለጸ። በቆቦ ፖሊስ ጣቢያ በጊዜያዊነት ያረፉ የትግራይ ተወላጆች በስልክ ለአሜሪካ ድምጽ እንደገለጹት በኑሮ ውድነትና በሰላም እጦት ቀያቸውን ለቀው መውጣታቸውን ተናግረዋል። የትግራይ ክልል መንግስት ኮሚኒኬሽን ቢሮ በበኩሉ በአካባቢው የተፈጠረው የኑሮ ውድነት እንዳለ በመግለጽ ይህ የሆነውም ወደ ክልሉ የሚገባ ምንም አይነት መሰረታዊ ሸቀጥ እንዳይገባ በመከልከሉ መሆኑን ተናግረዋል። ሆኖም ተፈናቅለው ከትግራይ ክልል ወደ አማራ ክልል አካባቢዎች የሄዱ ነው ወይም ወደዛ ቀያቸውን እየለቀቁ ነው የሚለውን በተመለከተ በቆቦ የሚገኙት የትግራይ ተወላጆች ከተለያዩ የአማራ ከተሞች የተፈናቀሉ እንጂ ከትግራይ ክልል የተፈናቀሉ አይደሉም ብሏል። በሰሜን ወሎ የዞኑ የራያ ቆቦ የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ባለፉት 7 ወራት ውስጥ ከ5000 የሚበልጡ የትግራይ ተወላጆች ወይም በትግራይ ክልል አካባቢ የሚኖሩ ተፈናቃዮች ወደ አማራ ክልል ደቡብ ወሎ ውስጥ ወደሚገኘው ጃሪ መጠለያ ጣቢያ ተጠልለው እንደሚገኙ ተናግረዋል። ዘገባው የመስፍን አራጌና የሙልጌታ አጽባህ ነው። መስፍን አራጌ እንደሚከተለው ያቀርበዋል።
ባለትዳርና የልጅ አባት መሆናቸውን ጠቁመው ለቤተሰቦቼ የደህንነት ስል ስሜን አልጠቅስም ያሉ አስተያየት ሰጪ ከመቀሌ ተነስተው አላማጣ በትራንስፖርት፣ ከአላማጣ ዋጃ በባጃጅ፣ ከዋጃ የፌዴራሉ መከላከያ ሰራዊት ያለበት የሶስት ሰዓት ገደማ አድካሚ የእግር ጉዞ አድርገው ቆቦ ከተማ ፖሊስ ጣቢያ ከገቡ ሁለት ቀናት እንዳለፋቸው ገልጸዋል።
መጀመሪያ አላማጣ ነው የገባ ነው። ከአላማጣ ወደ ጥሙጋ የሚባል ከተማ አለ፣ ወደዛ ሄድን። ከዛ የሚያሳልፉ ሁሉ ገበሬዎች እነሱን ብር ክፍልን ነው መከላከያ ያለበት ኬላ ፈልግ ነው የገባ ነው። ዝናብ እየጣለ ነው የመጣ ነው። ማሳ በኩል አድርገን ነው የመጣ ነው። ጭቃም አለ፣ ከባድ ነው።
አስተያየት ሰጪው ከመቀሌ የወጡበትንም ምክንያት ሲያስረዱ
እኔ አሁን ቤተሰብ አስተዳዳሪ ነኝ እና ከጦርነቱ በፊት መከላከያ ገብቶም እያለን አስቤዛዎች፣ ንግዶች ምናምን ከመሀል ሀገር ምናምን ሲገቡ ስለነበረ የዛን ገዝተን የቆየ ነው እንጂ ከዛ ውጭ ያለው ምንም የሚገባም ነገር ስለሌለ እዛ ከተማ ውስጥ ያለውን በውድ ነው የሚሸጠው። አሁን ጤፍ 17,000 ምናምን ደርሶ ነበረ እና ብርም የለም ቤዛም ውድ ነው። ብር ኑሮ እንኳን እንዳትገዛን ብርም የለም። በዛ ሁኔታ ነው እንደዚህ ያርገን ወደ መሀል ሀገር ለመንጣት ያሰብ ነው። ልጆቼና ሚስቴ እዛ ጥዬ ነው መጣሁት።
አልፊያ ኑር ሁሴን የተባሉ የመሆኒ አካባቢ ነዋሪም የሰላምና የስራ ጦት አካባቢያቸውን ለቀው እንዲወጡ ምክንያት እንደሆናቸው አስታውቀዋል።
አይን መጽሉ መሆኒ መጽሁ ካሁ ሰላም ላይ ሊያድነ
ከመሆኒ ነው የመጣሁት። እዛ ሰላም ስለሌለን የመጣ ነው።
አዲስ አበባ ውስጥ ይኖር እንደነበርና ቤተሰብ ለመጠየቅ ወደ ሽሬ እንደሄደ በጦርነቱ መቀስቀስ ምክንያት መመለስ ሳይችል መቆየቱን የሚናገረው ሌላው አስተያየት ሰጪም በአካባቢው ባለው የኑሮ ውድነት ምክንያት ወደ መሀል ሀገር ለመግባት በቆቦ በኩል መምጣቱን ተናግሯል።
ከአዲስ አበባ ወደ ሽሬ ሰነ ሶስት ቀን የሄድኩት መንገዱ ሲዘጋ ማለት ነው። እስካሁን ሽሬ ቆየሁና ከዛ ጓደኞቼ ስመጡ ወደ አዲስ አበባ መንገዱ ክፍት ነው፣ ችግር የለም፣ መንገድ ምንም አይልም፣ በቃ ዝም ብለህ ወደ መጠለያ ካምፕ ብለህ ትመጣለና ከዛ ምንም ችግር የለም አዲስ አበባ ትመጣለህ ምናምን አለ። እኔ ደግሞ ቀጥ ብዬ መጥቼ ወደ መከላከያ እጅ የሰጡህና ከዛ ወዴት ነው ምናምን ሲሉኝ ወደ አዲስ አበባ ነው መታወቂያም የአዲስ አበባ መታወቂያ ነው ያለብህ። ሽሬ ያው ሰው ተርቦ ነው ያለ፣ ስደተኛ የበዛ በጣም በጣም አስከፊ ነው ኑሮ ማለት አሁን ትራንስፈር ራስ መኪና ማለት ነው እነሱ በጣም ውድ ነው። ከዛ ደግሞ ያው ምግብ ራሱ በጣም ውድ ነው። ስንዴ አሁን 8,000 የተሸጠ ነው በኩንታል ማለት ነው። ጤፍ ደግሞ በኩንታል 13,500 ምናምን የተሸጠ ነው።
13,500
13,500
ለመቀሌው የቪኦኤ ዘጋቢ ሙልጌታ አጽብሀ አስተያየታቸውን የሰጡት የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሀለፎም በክልሉ የኑሮ ውድነት መኖሩን አምነው ይህ የሆነው ግን ወደ ክልሉ ሸቀጦች እንዳይገቡ በመከልከላቸው ነው ብለዋል። በሌላ በኩል ከዓለም አቀፍ ግብረሰናይ ተቋማት የምግብ እርዳታ ወደ ትግራይ ቢዘልቅም በተገቢው መንገድ ለህዝብ እየደረሰ አለመሆኑን ከመቀሌ የመጣው አስተያየት ሰጪ ያስረዳል።
እርዳታን በስነስርዓት ወደ ህዝብ አይደርስ እንዲገባ እንኳን እየገባ እኮ ሰው እያየ ነው። ሄደው ግን መጠየቅ አይችልም። እኔ ተደርጎልኝ አያውቅም፣ ተቀብዬ አያውቅም፣ ተደርጎልኝ አያውቅም።
ጠይቀህስ ሞክረህ ነበረ?
መጠየቅም እንዴት አይቻል? ከባድ ነው እዛ ያለ ሁኔታ። ይህ ጦርነት ውጣ ነው የምትባለው እንጂ እህል እንዴት ትጠይቃለህ በዚህ ሰዓት ነው የምትባለው።
አቶ ረዳኢ በአንጻሩ ሰብአዊ እርዳታ ወደ ትግራይ ክልል በበቂ እየገባ አይደለም ይላሉ። በቂ ነዳጅ እንዳይገባ አሁን ተብሎ በመከልከሉ የገባውን እርዳታ ማከፋፈል አልተቻለም የሚሉት አቶ ረዳኢ በዚህም ህዝቡ በቂ እርዳታ እያገኘ አለመሆኑን ጠቅሰዋል። የአሜሪካን ኤምባሲ ግን በቅርቡ በትግራይ ክልል የሚገኙና የዩኤስኤድ አጋር የሚያንቀሳቅሷቸው መጋዘኖች በምግብና በህይወት አድን ድጋፎች እንደተሞሉ ይፋ አድርጎ ነበር።
አምባሳደር ትሬሲ ጃኮብሰን ባለፈው ወር ለጋዜጠኞች በሰጡት መግለጫ 2 ሚሊዮን ሊትር ነዳጅ ያለ ቀረጥ ከጅቡቲ ወደ ትግራይ እንዲገባ መንግስት አጋር ላላቸው የተራድኦ ድርጅቶች ፈቃድ መስጠቱን ጭምር ማስታወቃቸው ይታወሳል። አባቱ የኢትዮጵያ መከላከያ ሰራዊት አባል መሆናቸውን የሚጠቁምና ከመቀሌ እንደመጣ የሚናገር የ17 ዓመት ወጣት በበኩሉ አባቱን ፍለጋና መቀሌ ውስጥ ተፈጠረ ባለው ችግር ምክንያት ወደ ቆቦ መምጣቱን አስረድቷል።
እኔ የመጣሁት ከመቀሌ ነው። ለቤተሰብ ደህንነት ሲባል እኔ ለመግለጽ አልፈልግም። ትናንትና ማታ ነው የገባሁት። ከተነሳሁ ግን 1-5 ቀን አድርጌያለሁ። አላማጣ ነው የመጣሁኝ። ከአላማጣም ብር ሀዋላ ስለሚናት እዛ ብር ተጠብቀን ምናምን ነው የመጣሁት። ስለዚህ ያው እኔ ወደ ቆቦ ልመጣ የፈለግኩት እዛም ስራም የለም ረሃብም አለ እዛ። ከዛ እዚህ ደግሞ አባቴ ያለ መከላከያ የሚቀበልኝ።
አባትህ የኢትዮጵያ መከላከያ ባልደረባ ናቸው?
አዎ፣ አባቴም ይመጣል አሁን ያወጣል።
ወጣቱ ወታደራዊ ምልመላ በግዳጅ እንደሚካሄድም ጠቁሟል።
አንድ ቤት አንድ ሰው እንዲሆ
ሊወጣ ግዴታ ነው። ወታደር ሊሆን ነው።
ህወሓት እድሜያቸው ለውትድርና ያልደረሱ ህጻናትን ይመለምላል የሚለውን ክስ በተለያዩ መግለጫዎቹ ሲያስተባብል መቆየቱ ይታወሳል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊም ለህልውና የሚደረግ ጦርነት ስለሆነ ከአንድ ቤት አንድ ብቻ ሳይሆን ከዚያም በላይ ለትግል ይወጣል ብለዋል።
ትግራይ የቻለው በሙሉ እየታገለ ነው ያለው በግንባርም በደጀንም ማለት። ስለዚህ አንድ ሰው ከአንድ ሳይሆን ከአንድ ሰው ከአንድ ቤተሰብ ከዛ በላይ መታገል የሚችልም ካለ እየወጣ ነው። ተደልሎም አይደለም በማስፈራራትም አይደለም ለህልውና ሲል ያደረገው ያለው ትግል ነው፣ ህዝባዊ ትግል ነው እና ሁሉም ሰው የሚሳተፍበት ትግል ነው። በግንባር ያለም እየተፋለመን ያለው ከጠላቶቹ የተዋደቀ ነው ያለው። በደጀን ያለው ደጀን ሆኖ ማድረግ ያለበትን ትግል በሙሉ እያደረገ ነው ያለው። ስለዚህ ይሄንን ፈርቶ ይሄንን ሰግቶ ወደ ገዳዮቹ ይሄዳል የሚለው የነሱን ወንጀል ለማቃለል ካልሆነ እስካሁን ሲሰሩት የነበረ ወንጀል ለማቃለል እና በትግራይ ህዝብ ላይ ደግሞ ተቀባይነት እንዳገኙ ለማስመሰል ድራማ ለመስራት አስቦ ከሆነ ከሽፎበታል። ይሄን ነገር
ከትግራይ የተለያዩ አካባቢዎች የመጡ ሰዎች በጊዜያዊነት በሚያርፉበት የቆቦ ፖሊስ ጣቢያ ባልደረባ የሆኑት ዋና ሳጅን መለሰ በላይ ከትግራይ ወደ መሃል ሀገር ለመግባት መንገዶች በመዘጋታቸው ተፈናቃዮቹ ቆቦ ለመድረስ አስቸጋሪ ጉዞ እንደሚያደርጉ አረጋግጠዋል።
መንገድ ስለተዘጋባቸው በጣም በአስቸጋሪ ሁኔታ እስከ 2000 ብር ለደላላ ከፍለው ነው የመሃል ትግራይ እርሻ ለእርሻ ሞፈር ወስኮ ምናምን አስይዘው የሚያወጧቸው ማለት ነው። ይህን ነው በአብዛኛው የሚሉት ያለው። እንደገና ደግሞ አጠቃላይ ከዋጃ ወደዚህ ማለፍ አይቻልም፣ የመሃል ትግራይም ሆነ ያለማጣ ነው ያለው ማህበረሰብ ማለት ነው። በቀደም እንደገና ማክሰኞ አካባቢ ገበያ ነበረ። ገበያ የወጣውን ወጣት ምናምን እሱን አፍነው ለጦርነት እንደወሰዱት ነው ከአለማጣም ከዚያም የመጡ ማህበረሰቡ እየነገሩን ያለው።
የራያ ቆቦ ወረዳ መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ጥላሁን አሌ ለአሜሪካ ድምፅ እንዳስታወቁት አካባቢው የራያ ማንነት ጥያቄ የሚነሳበት ለትግራይ ክልል አጎራባችና ወታደራዊ ግንባር በመሆኑ በርካታ ሰዎች በየቀኑ ተፈናቅለው ወደ ቆቦ እንደሚገቡ አብራርተዋል።
መሀል ትግራይ ብቻ ሳይሆን ከራያ ባላ ራያ ኮሮም ራያ አላማጣ ራያ መሆን አካባቢ የተፈናቀሉ ወደ ራያ ቆቦ በየቀኑ ይመጣሉ። እንግዲህ እስካሁን ባለን ዳታ በራያ አካባቢ ላይ ወይም ደግሞ ራያ አላማጣና ራያ ባላ ዙሪያ ላይ በቀን ቢያንስ 15ና ከዛ በላይ ተፈናቃይ ይመጣል። ከመሀል ትግራይም እንደዚሁ እስከ 20 ሰው ድረስ በየቀኑ ይመጣል።
እንደ ኃላፊው ባለፉት 7 ወራት ብቻ ከ25,000 የሚልቁ ሰዎች ተፈናቅለው ወደ ቆቦ የገቡ ሲሆን ከእነዚህም 5,284 ከትግራይ አካባቢ የመጡ ናቸው። ከትግራይ ከተፈናቀሉት ውስጥ 2028 ሴቶችና ህጻናት መሆናቸው ተገልጿል። ተፈናቃዮቹ በሰሜን ወሎ ድሌ ሮቃ ጃራና በደቡብ ወሎ ተወለደሬ ጃሪ አካባቢዎች እንዲሰፍሩ መደረጉ ታውቋል። አቶ ረዳኢ የአማራ ክልል አመራሮች የትግራይ ተወላጆችን በማንነታቸው ምክንያት ግፍ እየፈጸሙባቸው ነው ሲሉ ይከሳሉ። የትግራይ ተወላጆችን ተቀብለን እያስተናገድን ነው የማለት ሞራል የላቸውም ሲሉም አክለው ገልጸዋል። በአዋሳኝ አካባቢዎች ሰዎች ሊንቀሳቀሱ ይችላሉ የሚሉት አቶ ረዳኢ ከትግራይ የወጡ ስለመኖራቸው አረጋግጠዋል። የወጡት ሰዎች ግን የኢትዮጵያ መከላከያ ሰራዊት በሳቸው አገላለጽ የብልጽግና ሰራዊት ከትግራይ መውጣቱን ተከትሎ ከሰራዊቱ ጋር እየተባበሩ የነበሩ ናቸው ብለዋል። በመጠለያ ስለሚገኙ የትግራይ ተወላጆችም ሲያብራሩ
የትግራይ ተወላጆች ከተለያየ የአገሪቱ አካባቢዎች አሁን የአማራ ክልል የደቡብና የሰሜን ወሎም እያወራን ስለሆነ ከአማራ ከተለያየ የአማራ ክልል አካባቢዎች በግፍ እንዲሰበሰቡ የተደረጉ ሰዎች ናቸው። ሲፈልጉ ምርኮኛ ብለው የሚያቀርቧቸው፣ ሲፈልጉ ደግሞ ተፈናቃይ ብለው የሚያቀርቧቸው ተጨማሪ ግፍ ነው እየሰሩ ያሉ። ከየመኖሪያ አካባቢያቸው ማፈናቀሉና ማሰሩ ማንገላታቱ አልበቃ ብሏቸው ከታሰሩና ከታጎሩ በኋላ ደግሞ ተፈናቃይ ተብለው የፖለቲካ ፍጆታ እና የፖለቲካ ስራ በእነሱ ላይ እየሰሩ ነው ያሉ። ይሄ የጀመሩት የጄኖሳይድ የጀመሩት የማጥላላት ስራ አንድ አካል ተደርጎ ነው የሚወሰደው። አፈናቅለው ሲያበቁ፣ አስረው ሲያበቁ፣ አንገላተው ሲያበቁ፣ እንደገና ደግሞ በፍቃዳቸው ድንበር ተሻግረው በሚመስል መልኩ የሚገርም ነገር ማለት ዓለም አቀፍ ድንበር የተሻገሩ ይመስል እንደገና ተፈናቃዮች ብለው ደግሞ ሌላ ፕሮፓጋንዳ ስራ እየሰሩ ያሉ እነዚህ ሰዎች ያው ቋሚ ባህሪያቸው ስለሆነ ነው። በትግራይ ህዝብ ላይ ያላቸው ጥላቻ መረን የለቀቀ ጥላቻ ነው። አሁንም ያ ነው እያሳዩን ያሉ።
በየቀኑ በርካታ ቁጥር ያላቸውን ተፈናቃዮች የሚያስተናግደው የቆቦ ፖሊስ ጣቢያ መደበኛ ተግባሩን ለማከናወን እንደተቸገረ የወረዳው ፖሊስ ጽፈት ቤት ኃላፊ ኮማንደር ነጋ ድንበሩ ከአሜሪካ ድምጽ ጋር በነበራቸው ቆይታ አረጋግጠዋል።
የኛ ወረዳ ግንባር ነው ይሄ አካባቢ። ስለዚህ ከመሃል ትግራይም ከአማራ ክልል የማንነት ጥያቄ ያላቸው ወረዳዎች እነዚህ እናራያለ ማጣራ ያባላ ለማጣ ከተማ ኮረም ወፍላ የሚባሉ አካባቢዎች የሚገባ ሁለቱም አይነት ተፈናቃይ ነው ስደተኞች ናቸው የሚመጡት። እነዚህ የሚያርፉት እኛ ጣቢያ ላይ ነው። ግንባር ላይ ከተያዙ በኋላ እና ከተሰበሰቡ በኋላ እንደገና የማጓጓዝ ስራ ተሰርቶ ነው ወደኛ የሚመጡት። እኛ ጋር የሚመጡትኝ ለማሰር ለምን አይደለም፣ በደህንነታቸውም እና ተቀላቅሎ የሚመጣውን ሰርጎ ገብም የልየታ ስራዎች ለመስራት ነው። እኛ የምናስተናግደው ይሄ የጠላት ሰርጎ ገብ እና የጠላት ኃይል አስገድዶ አስገብቷቸው ከማሰልጠኛ እየጠፉም እና ለተልእኮ ሲመጡ የሚያዙ የጠላት ኃይል ስልጠና የወሰዱ ወራሪው ኃይል አባሎች ናቸው እየተያዙ ያለው። እሱም ጭምር እኛ ጣቢያ ጋር ነው የማጣራት እና ወደሚመለከተው ቦታ የማጓጓዝ ስራዎች እስከሚሰሩ ድረስ እኛ ጋር ነው የሚቆዩት። በዚህ ምክንያት ስራ አካባቢ ላይ ጫና አለው። የሚቆዩባቸው ጊዜያቶች ላይ አስፈላጊው ነገር የተሟላበት አይደለም። ተቋሙ እንደምታየው በወንጀል የተጠረጠሩ ሰዎች ጊዜያዊ ማቆያ ጣቢያ ነው። ከዚህ አኳያ ስራዎቻችን ላይ እና ሌሎች የወንጀል መከላከል የቅድመ መከላከል ስራ በየአስተዳደር ቀበሌዎቻችን ለመስራት ጭምር ጫና ያለበት ሁኔታ ነው ያለው።
የወረዳው መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ችግሩ እንዳለ ቢታወቅም አማራጭ በመጥፋቱ ባለው መንገድ ለመቀጠል መገደዳቸውን አስታውቀዋል።
ሌላ ምንም አማራጭ ማሳረፊያ ቦታም ስለሌለን ለእነሱም ለእኛም ለጋራ ደህንነትም ሲባል የግድ ፖሊስ ጣቢያ ላይ ነው እያሳረፍናቸው ያሉት። በፖሊስ ምርመራ ተካሂዶ ማን ነው ምንድን ነው የሚለውን በትክክል ከተለየ በኋላ እነሱን በአጭር ግን የትራንስፖርት አገልግሎት እየተመቻቸ ከጁንታ ተፈናቅሎ የመጣ ከሆነ እጅ የሰጠው ከሆነ በራሱ ከልቶ የመጣ ከሆነ ሰልጥኖ ሲዋጋ የነበረ ኃይል ከነበረ ወደ አዋሽ አርባ ነው እየተላከ ያለው። ከመሀል ትግራይ ደግሞ ኖርማል ህዝብ ሆኖ አሁን ባለው ሁኔታ በረሃብም ባለው የፖለቲካ ችግር ምክንያትም ተፈናቅሎ የመጣ ከሆነ ደግሞ ወደ ጃሪ ወይም ሀይቅ ካምፕ ሳለ ወደዛ ነው እየሄደ ያለው። ከኛ ከራያ ቆቦ እዛ አካባቢ ያሉ ጁንታው በሀይል እየገባ እየወጣ እያተቋጠራቸው ቀበሌዎች ስላሉ ከዛ ተፈናቅለው የመጡ ከሆኑ እና ከራያ አላማጣ፣ ራያ ባላና ራያ ኮሮም ከአላማጣ ከተማም ጭምር የመጡ ከሆኑ አንድ ላይ ወደ ጃራ ነው እየገቡ ያሉት።
ከመቀሌ ተፈናቅለው በቆቦ ፖሊስ ጣቢያ በጊዜያዊነት ያረፉት አስተያየት ሰጪ እንደሚሉት
እኔ ተምሬያለሁ፣ ፖለቲካን በደንብ ሊገባኝ ሰው ነኝ እና ከጦርነት የሚጠቀም አካል ይኖራል ብዬ አላስብም። በትግራይ ባለው ሁኔታ ማለት ነው። ሁሉም ነገር ዝግ ነው ያለው። የቴሌኮም አገልግሎት ኑሮ እንኳን ከውጭ ሀገር በቤተሰብ አድርገ ብር እንዳታስለቅ ሁሉም ዝግ ነው ያለው።
ተፈናቃዮቹ በቀሪው የኢትዮጵያ ክፍል ከሚኖሩ ቤተሰቦቻቸው ጋር መቀላቀልም ሆነ ሰርተው መኖር የሚችሉበት እድል እንዲፈጠርላቸው ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። በጠለምትና በዙሪያው ባሉ ሌሎች ወረዳዎች የሚገኙ በመቶ ሺዎች የሚቆጠሩ ሰዎች በከፋ ሰብአዊ ቀውስ ውስጥ መሆናቸውን ከአካባቢው የወጡ ሰዎችና የማንነት ጥያቄን መሰረት አድርጎ የሚንቀሳቀሰው የተቋቋመው ኮሚቴ አባላት አስታወቁ። ህወሓት ከዓለም አቀፉ ማህበረሰብ የሚላከውን እርዳታ ወደ እነዚህ አካባቢዎች እንደማያሰራጭ የጠቀሱት ከአካባቢዎቹ የወጡት እማኞች፣ ነገር ግን ሰዎች በረሃብና በመድኃኒት እጥረት እየሞቱ ነው ሲሉ አቤቱታ አሰምተዋል። በህወሓት የሚመራውና የትግራይ ክልልን በአሁኑ ሰዓት በማስተዳደር ላይ የሚገኘው የመንግስት ኮሚኒኬሽን ቃል አቀባይ ሀለፎም ረዳዊ ሰብአዊ እርዳታ በበቂ ሁኔታ እየገባ እንዳልሆነና የገባውም እርዳታ እንዳይከፋፈል የነዳጅ እጥረት እንዳለ ቀደም ሲል ባሰማነው ዘገባ ላይ ለምላሽ በሰጡበት ወቅት ተናግረዋል። በጉዳዩ ላይ ከሰሞኑን ከዓለም አቀፍ ለጋሽ ድርጅቶች ጋር መነጋገሩን ያመለከተው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ በቅርብ ቀን እርዳታ ወደ አካባቢው ይገባል የሚል ተስፋ እንዳለው ገልጿል። ዘገባው የአስቴር ምስጋናው ነው፣ እንደሚከተለው ታቀርበዋለች።
አቶ አበራ ገብረዋድ በጠለምት ወረዳ የማይጸብሪ ከተማ ኗሪ ነበሩ። 80 ኪሎ ሜትር በእግር ተጉዘው ወደ ደባርቅ እንደመጡ ይናገራሉ። የማይጸብሪ ከተማና ሌሎች የጠለምት አካባቢዎች ካለፈው አመት ጀምሮ በህወሓት ቁጥጥር ስር እንደሆኑና ኗሪዎችም በምግብና በመድኃኒት ችግር እየተሰቃዩ መሆኑን አብራርተዋል።
ከዛ ያለው ኗሪ መሰረታዊ ገለጽ ይባሉ በጣም ብዙ ችግሮች አሉ። በተለይ የሚበላ የምግብ አቅርቦትን በቂ የምግብ አቅርቦት እንደሌለ፣ የዘይት፣ የስኳር፣ የጨው፣ ሌሎች ዋና መሰረታዊ አድርጎች የሚባሉ የሉም። ቢኖሩም በጣም አነሳሰር የሆነ ጫና ያለባቸው ዋጋ ንረት አለ፣ የመድኃኒት እጥረት እንዳለ እና በዚህ መጣ በቃ የሚሰቃዩ ሰዎች እንዳሉ ኋላ ኢቭን እስከ መቀሌ ሄደውም ማግኘት እንድናይችሉ።
ሌላው አስተያየት ሰጪ አቶ አለን አሰጋ ከጠለምት ተሰደው በደባርቅ መጠለያ ጣቢያ ውስጥ መኖር ከጀመሩ 5 ወር አልፏቸዋል። ይህም ሆኖ የስልክ አገልግሎት ከሚገኝበት ቦታ ላይ በመሆን ከቤተሰቦቻቸው መረጃ እንደሚያገኙና ተሰደው የመጡ ሰዎችንም እንደሚያናግሩ ጠቁመዋል። እነዚያን መረጃዎች መነሻ በማድረግ ነው በጠለምትና በአካባቢው የሚገኙ ነዋሪዎች በአሁኑ ሰዓት በከፋ ችግር ውስጥ መሆናቸውን የሚናገሩት።
የሚበላ ነገር የለም፣ አስቤዛም የለም፣ ጨረቆ የለም፣ በርበሬም የለም። የህፃናት በሽታም ውሃ ወለድ በሽታ ባክተሪያዎች እንደዚህ ተቅማጥ፣ አሜባ የመሳሰሉ ነገሮችም በጣም በስፋት ህፃናትም እየገደለ በዛ ያለበት ሁኔታ ነው ያለው። ያክስቴ ልጅ አለች ማርታ መንክር የምትባል ተወሊድ አሁን ፊት የመጀመሪያ ልጇ ልትወልድ በኦፕሬሽን ወልዳ ነበረ እና አሁን ደግሞ እርጉዝ ነበረች በኋላችን ሳትገላገል ያ ህይወታ ያለፈች ያክስቴ ልጅ አለች።
ጠለምትና አካባቢው ልክ እንደ ወልቃይትና ራያ ሁሉ በአማራና በትግራይ ክልሎች መካከል የማንነትና የወሰን ይገባኛል ጥያቄ ሲነሳበት የቆየ መሆኑን መነሻ አድርጎ በ2010 እንደተቋቋመ የገለጸው ኮሚቴ ይጠቅሳል። የጠለምት የወሰንና የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ሀብታሙ ይርጋ ተመሳሳይ ሀሳብ አንጸባርቀዋል። ጠለምትን ጨምሮ በዙሪያው ባሉ 5 በህወሓት ቁጥጥር ስር ባሉ ወረዳዎች የሚገኙ በመቶ ሺዎች የሚቆጠሩ ነዋሪዎች በረሃብና በመድኃኒት እጥረት እየተጎዱ ቁጥራቸው በውል የማይታወቅም እየሞቱ እንደሆነ ነው የሚገልጹት።
ምግብ ጉዳይ አሳሳቢ ደረጃ ላይ ደርሷል። በተጨባጭ አርሶ እንዳይበላ ሰላም የለም። በወቅቱም ያለው አካምና እስከ ዘንድሮ በችግርና በግጭት በጦርነት እንደነበረ ነው ይታወቃል። አሁን ደግሞ ስራው ብቻ አይደለም፣ ጤናም ችግር አለ። ማንም ይሁን ምንም እናት በወሊድ ምክንያት እየሞቱ ያሉ ማዕት ናቸው። ረሃብ የሚገላቸው ህጻናት ማዕት ናቸው። እርዳታው በእውን ወደ ጠለምት የሚደርስበት መንገድ የለም።
ህወሓት ከዓለም አቀፉ ለጋሽ ድርጅቶች የሚያገኘውን ሰብአዊ ድጋፍ ወደ አካባቢው እንደማይልክ የተናገሩት አቶ ሀብታሙ ነዋሪዎቹ ወደ አጎራባች ወረዳዎች ለመውጣት ቢሞክሩም መንገዶቹ በሙሉ ዝግ በመሆናቸው ችግሩን የከፋ አድርጎታል ብለዋል።
የአደርቃይ ገሚስ ህዝብ አለ፣ በከፍተኛ ሁኔታ የሚሳቀቅ ያለ የአደርቃይ ወረዳ ለራሱ ችሎ ማለት ነው። ሲቀጥል የማይጦሪ ከተማ አስተዳደር አለ፣ የገጠር ወረዳው ምዕራብ ጠለምትም አለ፣ የዲማ ምጫራ ዲማ ምዕራብ ጠለምት ምስራቅ ጠለምት የሚባል አለ። ጥቅል የአራት እና የአምስት ወረዳ ህዝብ ነው በዛ መከራ ውስጥ ያለ።
የአማራ ክልል በሰጠው ምላሽ ሰሞኑን በችግሩ ዙሪያ ከዓለም አቀፍ ለጋሾች ጋር መምከሩን አስታውቋል። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በቅርቡ የእርዳታ እህል ወደ አካባቢው እንደሚንቀሳቀስ ተስፋቸውን ገልጸዋል።
እየተከሰተ ያለውን የምግብና የመድኃኒት እጦትን ሊፈታ በሚችል አግባብ ከWFP ምክትል ኃላፊና ከዩኖሻ ካንትሪ ዳይሬክተር ጋር የክልሉ አደጋ መከላከልና የዞኑ አስተዳደር የምክክር መድረክ በማድረግ ችግሩ የሚፈታበትን መንገድ በመነጋገር በቀጣይ እነዚህ ወገኖች ፈጣንና ተደራሽ የሆነ የምግብ አቅርቦት እንዲመጣላቸው የጋራ መግባባት ላይ ተደርሷል። ከዚህ በፊት ሲሰጥ የነበረ ድጋፉ ደባርቅ ላይ ነበር። አሁን ግን ባሉበት አካባቢ ቀረብ ወዳለ አካባቢ ተመርጦ የማከፋፈያ ወይም የዲስትሪቢሽን ጣቢያ ተዘጋጅቶላቸው ችግር ፈች የሆነ የምላሽ ስራ እንዲሰራ መግባባት ላይ ተደርሶ እንግዲህ ተግባሩን ወስደው እየሰሩ ነው የሚገኙ።
ህወሓትና አንዳንድ ዓለም አቀፍ ድርጅቶች ግን አሁንም ወደ ትግራይ ክልል በቂ እርዳታ እየገባ እንዳልሆነ ይገልጻሉ። የትግራይ ክልልን እያስተዳደረ የሚገኘው በህወሓት የሚመራው ክልላዊ መንግስት ቃል አቀባይ አቶ ረዳሄ ሀልፎም ለአሜሪካ ድምጽ ሲናገሩ ወደ ክልሉ በቂ እርዳታ እየገባ አይደለም ብለዋል። ወደ ክልሉ የገባውን እርዳታ በተለያዩ አካባቢዎች ለሚገኙ ዜጎች ከማከፋፈል አንጻርም ችግሮች መኖራቸውን አቶ ረዳይ ተቀሰዋል። ሰባዊ እርዳታ ለማከፋፈል የሚያስችል በቂ ነዳጅ እንዳይገባ ሆን ተብሎ ተከልክሏል በማለት ነው ፌደራል መንግስቱን የወነጀሉት። በዚህም ምክንያት ህዝቡ በቂ እርዳታ እያገኘ እንዳልሆነ ገልጸዋል። የኢትዮጵያ መንግስት በበኩሉ ችግሩ የእርዳታ በበቂ ሁኔታ አለመግባት ሳይሆን ድጋፉ ለታለመላቸው ዜጎች በመድረስ ፋንታ ለህወሓት ታጣቂዎች እንዲደርስ መደረጉ መሆኑን ይናገራል። ሰሞኑን መግለጫ የሰጡት የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ሁሉ በኢትዮጵያ በኩል አስፈላጊው እርዳታ ሁሉ መግባት እንዲችል ሁኔታዎች ከተመቻቹ መቆየታቸውን አብራርተዋል።
መንግስት በየትኛውም መስክ በየብስም በአየር ትራንስፖርትም ወደ ትግራይ የትኛውም አይነት የሰብአዊ እርዳታ እንዲጓጓዝ ከፍተኛ ጥረት ሲያደርግ ቆይቷል። የእርዳታ አቅርቦትም በከፍተኛ ደረጃ ተሻሽሏል። ስለዚህ የባለፉት በተለይም ከሰኔ ከሚያዝያ ወር ወዲህ እስካሁን ባለው ሁኔታ በጣም ከፍተኛ የሚባል የእርዳታ እህል ወደ ትግራይ ገብቷል። እርዳታ እህል ብቻ ሳይሆን ከፍተኛ መጠን ያለው የነዳጅ መጠን ወደ ትግራይ ክልል ገብቷል።
የአማራ ክልል መንግስት በህወሓት ቁጥጥር ስር ባሉ አካባቢዎች የሚኖሩ የአማራ ብሔር ተወላጆች ሰብአዊ ድጋፍ እንደማይደርሳቸው ሲገልጽ የመጀመሪያው አይደለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባችን እንውሰዳችሁ። በከፍተኛ ሁኔታ በድርቅ በተጎዳው የአፍሪካ ቀንድ አካባቢ ለረሃብ የተጋለጡ ሰዎች ቁጥር ወደ 22 ሚሊዮን ማደጉን የዓለም የምግብ ፕሮግራም አስታወቀ። ዘገባው የአጃንስ ፍራንስ ፕሬስ ነው። ስመኝሽ የቆየ እንደሚከተለው ይዘዋለች። ላለፉት ጥቂት ዓመታት በኬንያ፣ ሶማሊያና ኢትዮጵያ በቂ ዝናብ ባለመዝነቡ እጅግ አስከፊ ድርቅ ያስከተለ ሲሆን ድርቁ በበረታባቸው አካባቢዎች ደግሞ የረሃብ አዝማሚያ እየታየ መሆኑን የእርዳታ ሰጪ ተቋማት ተናግረዋል። ከዚህ በፊት ታይቶ በማያውቅ ሁኔታ ለተከታታይ 4 ወቅቶች ዝናብ ሳይጥል በመቅረቱ በሚሊየን የሚቆጠሩ ከብቶች ሲሞቱ፣ የእርሻ ሰብሎች ወድመዋል። ከ1.1 ሚሊየን በላይ የሚሆኑ ሰዎች ደግሞ ምግብና ውሃ ፍለጋ ከመኖሪያቸው ተፈናቅለዋል። ካሜ ጎዮ በኦሮሚያ ክልል ቦረና አርሲ ጉጂ ውስጥ የዓለም ምግብ ፕሮግራም እርዳታ ተጠቃሚ ናት።
ለህይወት መሰረታዊ የሆኑ ነገሮችን የምናገኝበት ገንዘብ የለንም። አንዳንድ እጅግ ድርቅ ያጠቃቸውና በጣም የደከሙ ከብቶቻችንን ባነሰ ዋጋ ለመሸጥ እንገደዳለን።
የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሌ እንደሚሉት በአፍሪካ ቀንድ እየጨመረ እንደሚመጣ በሚያሰጋው ረሃብ እጅግ የተጎዱትን ማህበረሰቦች ለመርዳት ዓለም እርምጃ መውሰድ ያለበት አሁን ነው።
Climate change is impacting the entire world, and where I stand here in the Horn of Africa is absolutely no different.
የአየር ንብረት ለውጥ ጠቅላላ ዓለምን እየጎዳ ነው። እዚህ አሁን የምገኝበት የአፍሪካ ቀንድም ከዚህ የተለየ አይደለም። 20 ሚሊዮን የሚጠጋ ሰው ወደ ረሃብ እየተጠጋ ነው። እንደውም አሁን ባለውበት በሶማሊያ ውስጥ 7 ሚሊዮን ሰው ለረሃብ ተጋልጧል። ይሄ ከ6 ወር በፊት ከነበረው በእጥፍ የሚበልጥ ነው። ለምን? ግጭት፣ አክራሪ ቡድኖችና ለአስርት ዓመታት ያልታየ ድርቅ የአየር ንብረት ተደማምረው ነው። 4 እና 5 ተከታታይ ወቅቶች ሳይዘንብ ቀርተዋል። ይሄ ለረጅም ዘመን አይተን የማናውቀው አይነት የድርቅ ወቅት ነው።
እንደ አውሮፓውያን አቆጣጠር በ2022 መጀመሪያ ላይ የዓለም ምግብ ፕሮግራም በ3 ሀገራት ብቻ 13 ሚሊዮን ሰዎች ለረሃብ መጋለጣቸውን አስጠንቅቆ እርዳታ ሰጪዎች በዚህ አስቸጋሪ ወቅት በራቸውን እንዲከፍቱ ተማጽኖ ነበር። ሆኖም ሩሲያ በዩክሬን ላይ ያደረገችው ወረራና ሌሎች ችግሮች ዓለም በአፍሪካ ቀንድ ለሚታየው አደጋ ትኩረት እንዳይሰጥ ማድረጉንና እርዳታውም እጅግ የዘገየ መሆኑን ሰብአዊ እርዳታ ሰጪ ሰራተኞች ይገልጻሉ። ይሄ የድርቅ ችግር የሚያበቃበት ጊዜ በቅርብ የሚታይ አይደለም የሚሉት የዓለም ምግብ ፕሮግራም ዋና ዳይሬክተር ሕይወትን ለማዳንና ሰዎች መቅሰፍታዊ ለሆነ ረሃብና ችጋር ሳይጋለጡ በፊት የሚፈለገውን እርዳታ ማድረስ አለብን ሲሉም አስጠንቅቀዋል። ሩሲያ በዩክሬን ላይ ያደረገችው ወረራ በዓለም ዙሪያ የምግብና የነዳጅ ዋጋ በከፍተኛ መጠን እንዲጨምር ማድረጉም እርዳታ የማድረሱን ሂደት ውድ እንዲሆን አድርጎታል።
በአመቱ አጋማሽ በኬንያ ኢትዮጵያና ሶማሊያ መጣል የነበረበት ዝናብ እንደገና በመቅረቱ እርዳታ ፈላጊውን ሰው ቁጥር ወደ 20 ሚሊዮን እንዲያሻቅብ ያደረገው ሲሆን ረሃብ ሊከሰት ይችላል የሚለው ማስጠንቀቂያም ይበልጥ አስቸኳይ እየሆነ ሄዷል። በዓለም ምግብ ተቋሙ መረጃ መሰረትም በመስከረም ወር መጨረሻ ለረሃብ አደጋ የተጋለጡት ሰዎች ቁጥር ቢያንስ 22 ሚሊዮን እንደሚደርስ ተገምቷል። ይህን አስመልክቶ ተቋሙ ባወጣው መግለጫ ቁጥሩ እየጨመረ እንደሚሄድና በቀጣዩ የዝናብ ወቅት ዝናብ የማይጥል ከሆነ ሰዎች በቂ የሰብአዊ እርዳታ የማያገኙ ከሆነ የረሃብ መጠኑ እየተባባሰ እንደሚሄድ አስጠንቅቋል። የዓለም ምግብ ፕሮግራም አክሎ የእርዳታ ፍላጎቱ በመጪው ዓመትም እንደሚቀጥል ገልጾ በተለይ ከ15 ሚሊዮን ጠቅላላ ህዝቧ ግማሹ በድርቅ በተጠቃባት ሶማሊያ የረሃብ ስጋቱ እጅግ አሳሳቢ መሆኑን አስታውቋል። እጅግ በጣም ጉዳት የደረሰባቸውን ለመርዳትም በሚቀጥሉ 6 ወራት ውስጥ ተቋሙ 418 ሚሊዮን የአሜሪካን ዶላር እንደሚያስፈልገው አስታውቋል። ባለፈው ወር ዩናይትድ ስቴትስ በአፍሪካ ቀንድ ያሰጋውን የረሃብ አደጋ ለመቀልበስ የሚያስችል ላስቸኳይ የምግብና የተመጣጠነ ምግብ እርዳታ የሚውል 1.2 ቢሊዮን ዶላር እርዳታ መስጠቷን አስታውቃ የነበረ ሲሆን ሌሎች ሀገራትም ተጨማሪ እርዳታ እንዲሰጡ አሳስባለች።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ሰኞ ነሐሴ 16 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የሰኞ ምሽት ሐኪሞን ይጠይቁ። በዛሬው ሐኪሞን ይጠይቁ መሰናዷችን የልብ ትርታ ከተለመደው ፍጥነት ጨምሮ መምታት ሲሰማ የሚፈጥረውን ሁኔታ መንስኤዎቹን እና መቼ ምን ሲሆን አሳሳቢ ተደርጎ መታየት እንዳለበት የሚያጠን ቅንብር ነው። ሐኪሙን ይጠይቁ ወንድሜነህ ጥላሁን የተባሉ አድማጭ ከስዊድን ባደረሱን ጥያቄ መነሻነት የተሰናዳው ቃለ ምልልስ የልብ ምት መረበሽ ሲሰማ ከጊዜያዊ ስሜት ያለፈ የጤና መታወክ ሲሆን የሚያስፈልጉትንም የሕክምና አማራጮችን በተከታታይ የሚመለከት ይሆናል። ሙያዊ ማብራሪያውን የሚሰጡን እዚህ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሚገኘው የሄደን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምና የሕክምና ክፍሉ ዲሬክተር ዶክተር ውብሸት አየነው ናቸው። ያነጋገራቸው አሉላ ከበደ ነው፣ እንደሚከተለው ይቀርባል።
ዶክተር ውብሸት፣ የልብ በፍጥነት መምታት በተለያዩ ሁኔታዎችም ሊቀሰቀስ እንደመቻሉ ከጊዜያዊ ስሜት ያለፈ ያንዳች አሳሳቢ የልብ ጤና ሁከት ምልክት ሆኖ የሚወሰደው መቼ ነው? በምንስ ይለያል?
የልብ ትርታ መረበሽ የሃርት ፓልፒቴሽንስ የምንለው ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን እንዳልከውም አንዳንድ ጊዜ ተራ ከሆኑ ነገሮች ወይም በናይን ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የሱ መከሰቻ ሊሆን ይችላል እና ብዙ ጊዜ እነዚህ ነገሮች አንድ ቀን ብቻ መጥተው ያላለፉ ከሆኑ አጭር ጊዜ ሳይሆን ረዘም ላለ ጊዜ እየተደራረቡ ከቀን ቀን የሚመጡ ከሆኑ ከእሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደረታቸው ጋር ጭንቀት ሊያስከትልባቸው ይችላል። እንደ ቸስፔን ማለት ነው። ሊያዞራቸው ይችላል። ወይም ደግሞ እዚህ ደረት ላይ ጭነት መሰማት፣ ከዛም አልፎ ደግሞ አንዳንድ ሰዎች ፌንትም ሊያደርጉ ይችላል። እንደዚህ አይነት ነገር በሚያደርግበት ጊዜ ቅድም ካልኩት በናይን ከምንለው ትንሽ ሌላ ክትትል ወደሚያስፈልገው ወይም አዎ መሊግነንት እየሆነ ይሆናል ማለት ነው። ስለዚህ መቼ ነው ተራ አይነት የልብ ትርታ መረበሽ የሚሆነው የሚለውን ነገር ብናየው ሊያቃልልን ይችላል። ለምሳሌ አንዳንድ ነገሮች አሉ፣ ሰዎች በቀን ህይወታቸው ውስጥ የሚያጋጥሟቸው ነገሮች፣ የሰው መጨነቅ፣ የሰው እንቅልፍ አለማግኘት። አንዳንድ ጊዜ ደግሞ እንቅልፍ የማያገኘው ሰው ተደራራቢ ችግሮች ሊመጡ ይችላሉ፣ የልብ ትርታውን የሚረብሽ። ለምሳሌ የማይተኛ ሰው ብዙ ቡና መጠጣት ይፈልጋል። ቡና በተጠጣ ቁጥር ካፊኑ በጨመረ ቁጥር ካፊኑ ደግሞ ልብን ሊያርበተብት ይችላል። ብዙ የማይተኛ ሰው አንዳንድ ጊዜ አስተሳሰቡ፣ ሙዱ ትንሽ ከተረበሸ ወይ ትንሽ አልኮሆል ለመዝናናት ይፈልግ ይሆናል። እሱም ደግሞ እንደገና ከዚህ ከፓልፒቴሽንስ ጋር የተገናኘ ጉዳይ ይኖረዋል እና ያንን ግለሰብ ሄዶ ከዛሬ ጀምሮ እንዳትጨነቅ ማለት ባይቻልም በህይወት ውስጥ እንግዲህ አትጨነቅ ማለት አይቻልም። አዎ ህይወታችን በሙሉ አለፍ አለፍ እያለ በስራም በኑሮም በሁሉም ነገር ስላለበት ማለት ባይቻልም እሱን ግን አውጥቶ ይሄ እኮ ይሆናል ዋናው መሰረቱ የሁሉ ችግር ተብሎ ጭንቀት በተቻለው ያህል መቆጣጠር ቢቻል፣ አብሮም ደግሞ እነዚህ አልኳቸው ሌሎች ነገሮች በሚቀሩበት ጊዜ ለብዙ ሰዎች ያቺ እየተርበተበተች የምታስቸግራቸው የልብ ትርታቸው መረበሽ ትቀርላቸዋለች ማለት ነው።
መልካም። ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የሕክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት
የጤና ባለሙያ ጋር ሲሄዱ ያው ቅድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋል፣ ቀለል ያሉ ጉዳዮች ከሆኑ። ግን ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም እንደ ማግኒዚየም ያሉ ነገሮች እና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ የሚያስፈልገው አንዱ እነሱ ምንድን ናቸው ወርደዋል ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁልጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ሁኔታ ታይሮይድ የሚባለው አንገታችን ጋር ያለው ኦርጋን ነው ታይሮይድ ማለት እና የእሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይድዝም ይባላል፣ ከጨመረ ካነሰ ሃይፖ ታይሮይድዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው የጤና ባለሙያ ጋር በምንነጋገርበት ጊዜ። ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነገር ነው ማለት ነው። ይሄ እንግዲህ ወዲያው ክሊኒክ ውስጥ ደረት ጋር የሆኑ ሽቦች ኤሌክትሮድ ተገናኝተው እነሱን በተመለከተ የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድን ነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሲሆን ይችላል። አዎ እዚህ የሚያማቸው፣ ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል፣ ሌላ ጊዜ ስራ ላይ ይሆኑ ይሆናል እና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይ ኖራት ይችላል፣
ሊጠፋ ይችላል ያ ምልክት።
አዎ እዛው መድረሱ ራሱ ሊያቆመው ይችላል ችግሩን እና ላይያዝ ይችላል ማለት ነው። እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ። እንደዚህ በሚሆንበት ጊዜ ደግሞ ሌላው እንዲህ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄድ ሞኒተር ጋር ደግሞ ልንልካቸው እንችላለን።
መለኪያ መሳሪያ የልብ ትርታቸው የሚለካበት
ልክ እንደሱ ነው። የኢኬጂውን አይነት እነዚህ የኢኬጂ ዋየሮች እንዳሉት ሆኖ እንደ ሴልፎን ትመስላለች። ከእሱ ጋር የተገናኘች ነገር እናደርግና እሷን እንለጥፍና በሉ ወደ ቤት ሂዱና ልክ ምን ሌላውን አክቲቪቲ በሙሉ እስካሁን እንደምታደርጉት በሱ ቀጥሉ ማለት ነው። እና እነሱ በሚያደርጉበት ጊዜ እያንዳንዱ የልብ ትርታ እንግዲህ በዛ መሳሪያ እየተቀዳሽ ነው ማለት። ስለዚህ አንዳንድ ጊዜ ለ24 ሰዓት እናደርገዋለን፣ አንዳንዴ ለ48 ሰዓት ሊሆን ይችላል፣ አንዳንዴ ደግሞ እስከ ወር ድረስ ልናደርገው እንችላለን። ለምን? ምክንያቱም የትርታው መረበሽ በሳምንት አንዴ ሊሆን ይችላል። እንደሱ ከሆነ እሷን ለመያዝ ለ30 ቀን ሙሉ ያቺን መሳሪያ አድርገው ይዞራሉ ማለት ነው። እና እሷን ሲጨርሱ መልሰው ሲያመጧት እሷ ላይ ሄደን መርምረን እነሱ የተሰማቸው ነገርና ልባቸው እውነትም የሚገናዘብ ችግር ይኑራት አይኑራት ካመታት ጋር ያኔ ነው ማየት የምንችለው።
መልካም። በምርመራው ሂደት ውስጥ ሊኖሩ የሚችሉትን አማራጮች ጭምር ነው ዶክተር ብሸት ያመላከቱን። ህሙማኑ አንድ የርሶ ህመምተኛ ክትትል የሚያደርግ ሰው ለምርመራ ሲመጣ ምን አይነት ነገሮችን በማስታወሻ ቢይዝ የተሻለ ምርመራ ውጤት እንዲያገኙ ይረዳል? በሌላ አነጋገር አንድ ህመምተኛ ምን አይነት ጉዳዮችን አጥኖ መምጣት አለበት የልብ ትርታ በፈጣን ሁኔታ በሚመጣበት ጊዜ በህክምና ለመረዳት?
ይሄን ጥያቄ ስለጠየከኝ አመሰግናለሁ። እንዲያውም ለዚህ ብቻ አይደለም፣ ለማንኛውም አይነት ጉዳይ አንድ ሰው እርዳታ ፈልጋለሁ ብሎ ሲሄድ ሁልጊዜ ከህሙማን ጋር የምነጋገረው ነገር ነው። የተቻላቸውን ያህል ኢንፎርሜሽን ሰብስበው ወደ ሐኪም ቤት የሄዱ ሰዎች የተሻለ እርዳታ ያገኛሉ። እዛ ደርሰው ደግሞ አንዳንድ ሰዎች ለምሳሌ አይ ያው አንተ ሐኪሙ ነህና ሁሉን ነገር አንተው ማወቅ አለብህ ብለው የሚሄዱት ደግሞ ጥሩ እርዳታ ያገኙ እና ይሄ በጣም ቆንጆ ጥያቄ ነው። ለዚህ ብቻ ሳይሆን ለሌላም ጉዳይ መጀመሪያ ሐኪሙ ማወቅ የሚፈልገው ይሄ ነገር መቼ ተጀመረ በየስንት ጊዜ ነው መጣው የሚለው ነገር ደግሞ ይመጣል። ይሄ እንግዲህ ቅድም ያልነው መፍትሄ ጋር ሊደርስ ነው ማለት ነው። ለምሳሌ በየስንት ጊዜ ይመጣል መልሱ በየቀኑ ከሆነ ያቺ ሞኒተሯ ወደ ቤት የምትላከው ለአንድ ቀን ብቻ ብትሆን ትበቃለች ማለት ነው። በየሳምንቱ ከሆነ ለሰላሳ ቀን ማድረግ ያስፈልጋል ማለት እና ያንን መልእክት እንግዲህ ማን ነው አስተላልፎ ሐኪሙን የሚረዳው? ህሙማኑ ነው ማለት እና መቼ ተጀመረ፣ በየስንት ጊዜ ነው የሚመጣው፣ በሚመጣበት ጊዜ ያ ችግር ምን ያህል ይቆያል? በአንድ ጊዜ አንድ ሰከንድ ቆይቶ ነው የሚሄደው? አንድ ሰዓት ይቆያል? ሌሊቱን በሙሉ ነው የሚሆነው? ይሄ ደግሞ በጣም ያስፈልጋል። ሲመጣና ሲቆይ ደግሞ ምን የተለያዩ ሌሎች ችግሮች ይመጣሉ? ለምሳሌ ይመጣል፣ አንድ ሰዓት ይቆያል፣ ግን እኔ ስራዬን ነው የምቀጥለው፣ ምንም ያን ያህል የሚያሰጋኝ ነገር የለም። ይሄ አንድ አባባል ነው። ወይም ደግሞ ይመጣና የልብ ትርታዬ በሚረበሽበት ጊዜ አልጋ ላይ ካልተኛው ፌንት ማድረግ ይመስለኛል። ይሄ ደግሞ ትንሽ ከበድ ያለ ጉዳይ፣ ግን ያንን ህሙማን ነው ለሐኪማቸው
መንገር ያለባቸው።
አዎ፣ አለበዚያ ያኔማ ሲቀመጡ ምንም ችግር ያለ ካልመሰለ ሐኪሙም ሊያቃልለው ይችላል ጉዳዩን እና ይሄን ነገር መናገር መቻል አለባቸው። ሌላው ያው ሐኪም ቤት ከሐኪሙ ጋር የሚደረገው ንግግር እንደ ኑዛዜ ነው። ምንም መደበቅ ያለበት ነገር የለም። ስለዚህ ድካምም ከነበረ ትንሽ የስሜት አለመስተካከል ኖሮ አልኮሆል የሚጠጣ ከሆነ፣ ሲጋራ የሚጨስ ከሆነ፣ ብዙ ቡና የሚጠጣ ከሆነ፣ ሌላ የህይወትን ችግር የፈጠሩ ነገሮች በቅርብ የተነሱ ነገሮች ካሉ እነዚህ በሙሉ አብረው ከዛ ጋር የተገናኙ ነገሮች ሊሆኑ ስለሚችሉ አይ ይሄን እናገራለሁ ይሄን አልናገርም ሲባል ሁሉ ነገሮች አብረው ከሐኪሙ ጋር በሚነጋገሩበት ጊዜ ወጥተው መነገር ያለባቸው ነገሮች ናቸው።
መልካም። ዶክተር ውብሸት በተለያዩ ምክንያቶች ሊከሰት የሚችለውን የልብ በፍጥነት መምታት አስመልክቶ ጊዜያዊውንም ሆኖ የሌሎች አሳሳቢ የጤና ሁከቶች ምልክት ሆኖ ሊገኝ የሚችልበትን ሁኔታ መለየት የሚያስችል ሙያዊ ማብራሪያ ሰጥተውናል። ጥያቄውን ያደረሱን አድማጫችን አቶ ወንድሜነህ ጥላሁንም ሆኑ ሌሎች አድማጮቻችን ይህን መሰሉ ሁኔታ ሲገጥም መቼ በራሱ ሊያልፍ እንደሚችል፣ መቼ ደግሞ በፍጥነት ሐኪም ማየት እንደሚገባ ጭምር የሚያስችል ቁም ነገር እንደገበዩ ተስፋ አድርጋለሁ። ዶክተር ውብሸት አየነው ለሙያዊ ማብራሪያው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም ስለሰጣችሁኝ እድል አመሰግናለሁ። በተመሳሳይ ሁኔታ ሌላ ጥያቄ ካለም እንነጋገርና እናብራራዋለን።
የሰኞ ምሽት ዝግጅቶቻችንን እያጠናቀቅ ነው። አንድ መሰናዶ አንድ ዝግጅት ነው የሚቀርን። ከዛ በፊት ግን በዓለም ዙሪያ በሰብአዊ የበጎ አድራጎት ስራ ላይ የተሰማሩ ስራቸውን ሲያከናውኑ የእኛን ጥበቃና ድጋፍ የሚፈልጉ ሁሉ በዛሬው ዕለት እናከብራቸዋለን ሲሉ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አርብ ዕለት ባወጡት መልእክታቸው አስታውቀዋል። መልእክታቸውን አርብ ነሐሴ 13 የዋለውን የዓለም የሰብአዊነት ቀን አስመልክተው ባይደን ባወጡት ዋይት ሀውስ በዌብሳይቱ ላይ ባሰፈረው በዚሁ መልእክት ከ19 ዓመታት በፊት ባግዳድ ላይ በተፈጸመ የሽብር ጥቃት ሕይወታቸውን ያጡትን የሰብአዊ ረድኤት ሰራተኞች አስታውሰው በዚህ ቀን እነርሱን እና ሌሎች በሺህ የሚቆጠሩ ሕይወታቸውን ያጡ የተጎዱና የታገቱ የእርዳታ ሰራተኞችን እናስባለን ብለዋል። ዩናይትድ ስቴትስ በዓለም የሰብአዊ እርዳታ በማድረግ ቀዳሚውን ስፍራ የምትይዝ ቢሆንም ገንዘብ ብቻውን በቂ አይደለም ያሉት ፕሬዝዳንቱ በየዓመቱ በመቶ የሚቆጠሩና አብዛኞቹ የሀገር ውስጥ ተወላጅ የሆኑ የእርዳታ ሰራተኞች ግድያና እገታ ጉዳይ ሲፈጸምባቸው ስራቸው ሲስተጓጎል ማየት ተቀባይነት
የለውም ብለዋል። ዓለም ታይቶ የማይታወቅ የሰብአዊ አገልግሎት ድጋፍ እየፈለገ ባለበት በዚህ ዓመት ከ300,000 በላይ ሰው ንጹህ ውሃ፣ መድኃኒት፣ መጠለያ፣ ምግብ፣ የደህንነት ጥበቃና ሌሎችም አገልግሎቶች እንደሚያስፈልጉት፣ ከ100,000,000 በላይ ሰው መፈናቀሉን፣ በመቶዎች ሚሊዮኖች የሚቆጠር ሰው እየተራበ መሆኑን ፕሬዝዳንቱ ጠቁመው የረድኤት ሰራተኞች በዓለም ዙሪያ ያለውን ፈተና ሁሉ በጀግንነት እየተጋፈጡ መሆናቸውን ተናግረዋል። አስተዳደራቸው ባለፈው ዓመት 13 ቢሊዮን ዶላር ሰብአዊ እገዛ ማድረጉንም ባይደን አስታውሰዋል። አድማጮች፣ የሰኞ ምሽት የመጨረሻ ዝግጅታችን ስፖርት ነው። ኬኔዲ አባተ ጥቂት ደቂቃዎችን አብሯችሁ ይቆያል።
የኢትዮጵያ ብሔራዊ ቡድን ከዩጋንዳ አቻው ጋር ካደረጋቸው ሁለት የወዳጅነት ጨዋታዎች በአንዱ ሲያሸንፍ በሌላው አቻ ወጥቷል። ለቻን የመጨረሻ ዙር የማጣሪያ ዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከዩጋንዳ አቻው ጋር ባለፈው አርብና እሁድ ሁለት የአቋም መለኪያ ጨዋታዎችን አድርጓል። ጨዋታዎቹ የተካሄዱት ብሔራዊ ቡድኑ ልምምድ እያደረገ በሚገኝበት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲሆን፣ አርብ ዕለት የተካሄደውን ጨዋታ ኢትዮጵያ 1-0 አሸንፋለች። የጨዋታው ሙሉ ጊዜ ተጠናቆ በተጨመረ የባከነ ሰዓት ውስጥ ለኢትዮጵያ ብቸኛውን የማሸነፊያ ጎል ያስቆጠረው በዛብህ መለዮ ነው። እሁድ ዕለት በተካሄደው ሁለተኛ ጨዋታ ደግሞ ሁለቱ ቡድኖች ያለምንም ግብ 0-0 ተለያይተዋል። ከአቋም መለኪያው የወዳጅነት ጨዋታ በኋላ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ በሰጠው አስተያየት የወዳጅነት ጨዋታዎቹ የተጫዋቾቹን አቅም ለመፈተሽ የረዱ መሆናቸውን ገልጾ ለሩዋንዳውም ጨዋታ በበቂ ተዘጋጅተንበታል ማለቱን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በአልጄሪያ አስተናጋጅነት ለሚካሄደው የቻን ውድድር ለማለፍ የኢትዮጵያ ብሔራዊ ቡድን በመጨረሻው ዙር ማጣሪያ ከሩዋንዳ ጋር የደርሶ መልስ ጨዋታውን ነሐሴ 20 እና 29 የሚያደርግ ይሆናል። የማንቸስተር ዩናይትድ ደጋፊዎች ከዛሬው ጨዋታ በፊት በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ ተዘጋጅተዋል። ማንቸስተር ዩናይትድ ዛሬ ሰኞ በኦልትራፎርድ ዋና ተቀናቃኙን ሊቨርፑልን ከሚያስተናግድበት ጨዋታ በፊት በአሜሪካውያኑ የክለቡ ባለቤቶች የግሌዘር ቤተሰቦች ላይ ተቃውሟቸውን ለማሰማት ማቀዳቸውን ደጋፊዎቹ አስታውቀዋል። የዩናይትድ ደጋፊዎች በግሌዘር ቤተሰቦች ላይ የሚያሰሙት ቁጣ ክለቡ በውድድር ዓመቱ ያሳየውን ደካማ አጀማመር ተከትሎ ተባብሷል። ዩናይትድ ፕሪምየር ሊግ ጉን የጀመረው ሁለት ተከታታይ ጨዋታዎችን በብራይተን እና በብሬንትፎርድ ተሸንፎ ነው። ይህም በዩናይትድ ታሪክ እንደ ጎርጎሮሳውያኑ ከ1921 ጀምሮ በሊግ የውድድር ዘመን እጅግ አስከፊ የተባለለት የውድድር መክፈቻ ነው። በመሆኑም የ1958ቱ የደጋፊዎች ቡድን አባላት ከሊቨርፑል ጋር ከሚደረገው የምሽቱ ጨዋታ በፊት ተቃውሟቸውን የሚገልጹበትን እቅድ አውጥተዋል። በመጀመሪያዎቹ ሁለት ጨዋታዎች በተከታታይ አቻ በመለያየት ነጥብ የጣለው ሊቨርፑልም ማሸነፍ ይጠበቅበታል። በ2021 ግንቦት ወር ላይ ከሊቨርፑል ጋር የነበረው የዩናይትድ የመጨረሻ የፕሪምየር ሊግ ጨዋታ የክለቡ ደጋፊዎች ኦልድራፎርድን በመውረራቸው ምክንያት ለሌላ ጊዜ መራዘሙ ይታወሳል። በአሁኑ ጨዋታም ደጋፊዎች መሰል እርምጃ የሚወስዱ ከሆነ ጨዋታው መራዘም ሳያስፈልገው ሙሉ 3 ነጥብ በፎርፌ ሊሰጠን ይገባል ሲል የሊቨርፑል አሰልጣኝ ጀርገን ክሎፕ አስተያየቱን ሰጥቷል። የዩናይትድ ደጋፊዎች ባወጡት መግለጫ ተቃውሞ ለማድረግ የተዘጋጁት የዓለም አይን በሚመለከትበት ጨዋታ ያለንን ከፍተኛ ቅሬታ ደጋፊዎች አንድ ላይ ተሰባስበን ለዓለም ለማሳየት ነው ብለዋል። በተቃውሞውና ሁለቱ ክለቦች የመጀመሪያ ድላቸውን ለማስመዝገብ በሚያደርጉት ፍልሚያ ምክንያት ምሽት 4 ሰዓት ላይ የሚጀምረው ጨዋታ በጉጉት እየተጠበቀ ይገኛል። እንደ ጎርጎሮሳውያኑ ህዳር 20 ለሚጀምረው የኳታር 2022 የዓለም ዋንጫ የ2.4 ሚሊዮን ትኬቶች ሽያጭ መከናወኑን የዓለም እግር ኳስ አስተዳዳሪው አካል ፊፋ አስታውቋል። የኳታር፣ የዩናይትድ ስቴትስ፣ የእንግሊዝ፣ የሳውዲ አረቢያ፣ የሜክሲኮ፣ የተባበሩት አረብ ኤምሬቶች፣ የፈረንሳይ፣ የአርጀንቲና፣ የብራዚልና የጀርመን ነዋሪዎች በትኬት ግዢ ግንባር ቀደሞቹ ናቸው። ፊፋ እንደገለጸው በርካታ ትኬቶች የተሸጡት ካሜሩን ከብራዚል፣ ብራዚል ከሰርቢያ፣ ፖርቹጋል ከኡራጋይ፣ ኮስታሪካ ከጀርመንና አውስትራሊያ ከዴንማርክ ጋር የሚያደርጓቸውን ለመሳሰሉት የምድብ ደረጃ ግጥሚያዎች ነው። ከኳታር ዜጎች ውጭ ለዓለም ዋንጫው ትኬት የቆረጡ ደጋፊዎች ከወዲሁ ወደ ኳታር ለመጓዝ የሚያስፈልጋቸውን ዝግጅት እንዲያደርጉም ፊፋ አሳስቧል። የኳታር 2022 የዓለም ዋንጫ ሊጀመር ከ100 ቀናት ያነሰ ጊዜ ይቀረዋል። ውድድሩ አስተናጋጇ ኳታር ከኢኳዶር ጋር በሚያደርጉት ጨዋታ ህዳር 11 2015 ዓ.ም እንደሚጀመር የወጣው መርሃ ግብር ያሳያል። በመጨረሻም ዊሊያን በማህበራዊ ሚዲያ በተሰነዘረበት የግድያ ዛቻ ምክንያት የሀገሩን ክለብ ለቆ መውጣቱን ገለጸ። የቀድሞው የቼልሲና የአርሰናል አማካኝ ዊሊያን በማህበራዊ ድረገጾች ላይ በደረሱበት ዛቻዎች ምክንያት ከብራዚሉ ኮረንቲያንስ ጋር ያለውን ውል አቋርጦ መውጣቱን አስታውቋል። ወደ ሀገሩ ከመመለሱ በፊት በሰሜን ለንደን ጥሩ የማይባል ጊዜን ያሳለፈው ብራዚላዊው ኮከብ በራሱና በቤተሰቡ ላይ በማህበራዊ ሚዲያ የግድያ ዛቻ እንደደረሰባቸው በመግለጽ እስከሚቀጥለው ዓመት ድረስ ያለውን ኮንትራቱን አፍርሷል። ኮረንቲያንስ በሚሸነፍበትና ጥሩ ባልተጫወትኩበት በማንኛውም ጊዜ ቤተሰቦቼ በማህበራዊ ሚዲያ ዛቻና ስድብ ይደርስባቸው ነበር። ባለቤቴን፣ ልጆቼን፣ ከቅርብ ጊዜ ወዲህ ደግሞ አባቴንና እህቴንም እያጠቁብኝ ነው ሲል ዊሊያን ተናግሯል። በዚህም ምክንያት ከሳው ፖሎ ክለብ ኮረንቲያንስ ጋር ያለውን ውል ማቋረጡን የገለጸ ሲሆን ክለቡም ከተጫዋቹ ጋር መለያየቱን ስለማሳወቁ አሶሺየትድ ፕሬስ ዘግቧል። ይህን ተከትሎ ለሌላ የብራዚል ክለብ መጫወት እንደማይፈልግና ወደ አውሮፓ መመለስ እንደሚፈልግ የገለጸው ዊሊያን ስሙ በፕሪምየር ሊጉ ከሚጫወተው ከእንግሊዙ ክለብ ፉልሃም ጋር እየተያያዘ ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች በእርግጥ አልተጠናቀቁም። በሰዓት ጥበት ምክንያት ለነገ ያቆየናቸው አሉ። ሰዓታችን ግን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በነገው ምሽት መደበኛ ዝግጅታችን እንገናኛለን። እስከዚያው ሰላም፣ በደህና እደሩ።